ከጋሸና ከተማና ዙሪያዋ እስከ 280 የሚደርሱ ሲቪሎች በህወሓት ታጣቂዎች መገደላቸውን የጋሸና ከተማ አስተዳደር አስታወቀ። በከተማዋ የሚገኙ 13 ተቋማት መውደማቸውንም የከተማዋ አስተዳደር ከንቲባ አቶ ሞላ ጸጋው ለአሜሪካ ድምጽ ተናግረዋል። ይሁን እንጂ ህወሓት መሰል ክሶችን ሲያስተባብል ይደመጣል። ወደ ስፍራው አቅንቶ የነበረው ዘጋቢያችን ኬኔዲ አባተ ሌሎች የጋሸና ነዋሪዎችንም አነጋግሮ ተከታዩን አሰናድቷል።
በሰሜን ወሎ ዞን የምትገኘው የጋሸና ከተማ የሰሜን ኢትዮጵያው ግጭት ዋነኛ ገፈት ቀማሽ ከሆኑ አካባቢዎች መካከል ተጠቀሳለች። የወልዲያ፣ ላሊበላ፣ ኮን እንዲሁም የደብረ ታቦርና የባህር ዳር መስመሮችን የምታገናኝ እንደመሆኗ ስትራቴጂክ ቦታ መሆኗ የሚነገርላት ይህች ከተማ ከአምሌ 28 ጀምሮ ከአራት ወራት በላይ በህወሓት ታጣቂዎች ተይዛ እንደቆየች የከተማዋ ነዋሪዎች ይገልጻሉ። በነዚህ ጊዜያት ታዲያ የህወሓት ታጣቂዎች የተለያዩ ጥቃቶችን ሲፈጽሙ እንደነበርና አስቸጋሪ ጊዜያትን እንዳሳለፉ ነው ነዋሪዎች የሚናገሩት። በጦርነቱ ምንም ተሳትፎ ያልነበራት የአክስቱ ሴት ልጅ በህወሓት ታጣቂዎች መገደሏን የሚገልጸው ወጣት ጸጋሸት መኩሪያ አስተያየት ከሰጡን የከተማዋ ነዋሪዎች መካከል ነው።
የመጨረሻው ሰዓት ያሁኑ ሰዓት የመጨረሻ የመጣው ኃይል በተለይ በከፍተኛ ደረጃ ጥፋትን ብቻ በቃ ሰው መግደል ለሀብት ንብረት ማውደም ላይ ብቻ ተኩሮ እየሰራ ነበር የነበረው እና በዛ ሰዓት ነው እንግዲህ በገጠር ነው የነበረችው የአክስቴ ልጅ በቤቱ ያለፉ እንዳለ እሷ ተቀምጣለች እዛ ላይ ውሻ ሄዶ ይጮባቸዋል። ከዛ እሷ በነገራችን ላይ እሷ ለእንግድነት መጣ ነው እዛ ቤት እንጂ ቤቷም አይደለም። ለእንግድነት እንደመጣች እነሱ መጡ፣ መንገድ ተዘጋ፣ እዛው ተቀመጠች አያቶቿ ጋር ነው እና አያቶቿ ጋር እንዳለች ያው በዛ ሲያልፉ በጥይት ነው መቷት ሄደው ዝም ብሎ መጫት ናት ህጻን ልጅ ታቅፋ ውጭ ላይ እያጠባች እንዳለ በጥይት ነው መቷት ሄደው እና እንደዛ አድርጎ በአስተቃቂ ሁኔታ ገደላት። ህጻኑን መቶታል። የ19 ዓመት ናት እሷ እየታቀፈችው የአንድ ዓመት ከሁለት ወር ልጅ ነው። ህጻኑም እጁን ተመቶ አሁን በህይወት አለ። ህጻኑ በእርግጥ እየታከመ ነው። አሁን ምክንያት የለውም፣ ምንም ንግግርም የለም፣ አልተነጋገሩም፣ ምን አላለም። እያለፈ እንዳለ ውሻ ሲጮህበት እንግዲህ ውሻ ልታስበልኝ ነው ይሁን ብቻ ምንም ያው የራሳችን ግምት ነው እንጂ ይሄ ምንም ያወቅነው ነገር የለም። በጥይት ግን መቷት ዝም ብሎ ሄደ።
ድብደባ እንደተፈጸመበት የሚገልጸው ሌላው የጋሸና ከተማ ነዋሪ ወጣት ዮናስ አለሙ ደግሞ
በኔ ላይ የደረሰብኝ ድብደባ ነው፣ መሳሪያ አለው ብሎ ተብዬ ተጠቁሜ ስለነበረ ከዛ መሳሪያ አንጣ ተብዬ እንዲህ የፍጥኝ ታስሬ መሬት ላይ ጥለውኝ ደብድበው አሰቃይተውኛል። ከዛም በላይ ደግሞ የደረሰብኝ የስነ ልቦና ስብራት ይሄ ነው ተብሎ በአማርኛ ሊገለጽ በማይችል መልኩ ነው አሰቃቂ ሁኔታ ነው ያደረሱብን። ቤተሰቦቻችን ልጆች አሉ። ልጆች ራሱ ከፍተኛ የሆነ እኔ ስደበደብ አይናዬን እያዩ ሚስቴ እያየኝ ልጆቼ እያዩ በእነሱ ፊት ነበር ያንን ስቃይ የተቀበልኩት። ለልጆቼ ኢቭን አሁን ላይ ይመጣሉ ወይ እያሉ እየፈሩ ያሉበት ሁኔታ ነው ያለው።
በጋሸና ከተማና አካባቢው ተፈጸሙ ስለተባሉ የሰላማዊ ሰዎች ግድያና መሰል ኢሰብአዊ ድርጊቶች ጥናት በመደረግ ላይ መሆኑን የገለጹት የከተማ አስተዳደሩ ዋና ከንቲባ አቶ ሞላ ጸጋው እስካሁን በተደረገው ጥናት የተገኘውን ውጤት እንዲህ ያብራራሉ።
የተደፈሩ ሴቶችን በተመለከተ አሁንም እያጣራን መረጃ እየተሰራ ከሚመለከታቸው አካላት ጋር እየተሰራ ነው። ጋሸና ከተማ ላይ ሌሎችን ሳይጨምር በጋሸና ከተማና በዙሪያዋ እስከ 280 የሚሆኑ ሲቪሊያን ተጨፍጭፏል። በከተማችን ውስጥ ከ63 በላይ ያልተደረሰበት ቁጥር እንዳለ ሆኖ ሲቪሊያን በጦርነቱ የማይሳተፉ ሲቪል ንጹህ ነዋሪዎች ያለምንም እንትን ተጨፍጭፏል። ጋሸናና ዙሪያዋን በተመለከተ ደግሞ እስከ 280 የሚደርሱ ንጹሃን ተጨፍጭፏል።
በጋሸና ከተማ የሚገኙ የማህበራዊ አገልግሎት ሰጪና የመንግስት ተቋማትም የጥቃት ኢላማ መሆናቸውን መታዘብ ችለናል። ከነዚህ መካከል የከተማዋ የሁለተኛ ደረጃ ትምህርት ቤት ይገኝበታል። ምንም እንኳን በመማሪያ ክፍሎቹ ላይ ጉልህ ጉዳት ባይደርስበትም የትምህርት ቤቱ የመማሪያ ቁሳቁሶች መውደማቸውንም ተመልክተናል። የከተማዋ ከንቲባ አቶ ሞላ ጸጋው እንደሚሉት ትምህርት ቤቶችን ጨምሮ በከተማዋ ከሚገኙ ተቋማት ከውድመት የተረፈ የለም።
ከተቋማት አካባቢ ላይ ያደረሱት ጥፋት ተቋማቶች በሙሉ ወድመዋል። ትምህርት ቤቶቻችን ወድመዋል። የመንግስት ጤና ጣቢያዎች ወድመዋል። መድኃኒት በሙሉ ወድመዋል። ከመውደም ባለፈ ተቋማት አካባቢ ላይ ምንም አይነት መገልገያ የለም። ከቦርድ ጨምሮ እያንዳንዱ ትምህርት ቤቶቻችን በሙሉ ወድመዋል። በከተማ አስተዳደራችን አንድ ሃይ ስኩል እና ከ13 በላይ አንደኛ ደረጃ ትምህርት ቤቶች ያሉ ጤና ጣቢያዎች፣ የአገልግሎት ተቋማቶች በሙሉ ወድመዋል። መውደም ብቻ ሳይሆን በመንግስት ተቋማት ላይ በተለይ ትምህርት ቤቶቻችን አካባቢ ላይ መቃብር ጭምር በማድረግ ተማሪዎቻችን በስነ ልቦና ተቋሙ ላይ እንዳይማሩ የመቃብር ጭምር ዘጋጅቶ እዛ አካባቢ ላይ ጅምላ መቃብር ፈጽሞበት ይገኛል።
ስለ ከተማዋ ወቅታዊ ሁኔታም ከንቲባው አስተያየት ሰጥተውናል።
እያንዳንዱ ማህበረሰብ በስነ ልቦና እንዲጎዳና ከተማ ወደ ነበረችበት እንዲያትመለስ ብዙ ስራዎችን ሰርቷል። ነገር ግን ከተማችን ማህበረሰብ ጋር በመነጋገርና በመወያየት ወደ ነበረችበት የመመለስና ከተማችን አሁን በመተዋት በተለይ መንግስት ያስተላለፈውን የዲያስፖራ ጥሪ የላሊበላ በዓልን የልደት በዓል ምክንያት ማድረግ የተለያዩ አገልግሎቶችን በመጀመር ወጣቶቻችን በማስተባበር ነዋሪዎች ድርጅቶቻቸውን ባላቸው ላይ በመክፈት ወደ ነበረችበት ሰላምና አሁን ባለበት ወጥሮ ሁኔታ ላይ ከተማችን ትገኛለች።
ከጋሸና ከተማ 10 ኪሎ ሜትር ያህል ርቀት ላይ በመትገኘው አርቢት በመትባል አካባቢ በህዋት ታጣቂዎች የተቆፈሩ ናቸው የተባሉ ረጅምና ጥልቅ ምሽጎችን የተመለከተን ሲሆን በአካባቢው የሚገኙ በርካታ መኖሪያ ቤቶችም ከቀላል ሙሉ በሙሉ እስከ መፍረስ ጉዳት ደርሶባቸዋል። ለዚህም የአካባቢው ነዋሪዎች ተጠያቂ የሚያደርጉት በህዋት የሚመራውን ኃይል ነው። ህዋት በበኩሉ ታጣቂዎቹ በሰላማዊ ሰዎችና በአገልግሎት ሰጪ ተቋማት ላይ ኢሰብአዊ ተግባራትን ፈጽመዋል በሚል የሚቀርቡ ክሶችን ሲያስተባብል ይስማል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።